ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 7 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሰኔ 7 ቀን 1289 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ?
እስከ መቼ?
አድማጮቻችን ዝግጅታችንን በዜና እንጀምራለን። በማስከተልም በተከታታይ ስናሰማው የቀየነውንና ከኢያሱ አለማየሁ የቀረበውን እንጻፍ ካልንማ ክፍል 3 እና 4 አሰምተን ክፍል 1 ፕሮግራማችን ይተናቀቃል።
ኦዴድ ከ18 ዓመት በላይ የሆኑ ኦሮመኛ ተናጋሪ ወጣቶችን በገፍ እያሰለጠነ መሆኑ ተገለጸ። ከ18 ዓመት በላይ የሆነ የኦሮሞ ወጣት በሙሉ በገፍ እየታፈሰ ስልጠና እየወሰደ ይገኛል። አብዛኛው ኦሮሞ በሚባል መልኩ ወጣቱ በግዳጅ ስልጠና እንዲወስድ እየተደረገ ነው። አማራ ስልጣን ሊነጥቅ ነው፣ ሰልጠንና 4 ኪሎ የሚገኘው ቤተ መንግስት አስከብር የሚል ቅስቀሳም እንደሚደረግ ነው የተጠቆመው። የአማራ ህብረ ብሔራዊ ወንድማማችነት በሚል ማደንዘጃ መልክ እያዘናጉ በአንድ በኩል ጦር አዝምተው በማስጨፍጨፍ የነሱን ወጣት በግዳጅ እያሰለጠኑ ይገኛል። አሳስፎ የተቀመጠውን ጠላት ለመመከት አንድ እንሆን፣ እንደራጅ፣ ከፊታችን ለሚመጣው ጦርነትም እንዘጋጅ የሚል መልእክት ተላልፏል። የፍኖተ ሰላም ህዝብ የወደድ ብልጽግና ስራይት ደንበጫ ላይ ንጹሃንን ኃይል በመጠቀም መጨፍጨፉን ተከትሎ በቁጣ አደባባይ ወጣ። ይሁን እንጂ ጨፍጫፊው ያገዛዙ ስራይት ሁለት ንጹሃን ሲገድል አራቶችን አቁስሏል። በተናጠል ከመግጠም የተሻለ የሆነው የደንበጫን መልእክት ተቀብለው ጅጋና ፍኖተ ሰላም መንገድ ዘግተው ድጋፋቸውን እያሳዩ ነው። ሌሎችም አንኩሳ፣ ቡሬት፣ ሊሊ፣ እንጅባራ፣ አማኑኤል፣ ማርቆስ፣ ቱማሜ፣ ደጀን መንገድ ዝጉ፣ ተራ በተራ መበላት በቃ በአንድ እንቁም ብለዋል። መለየ ጎጃም አማራ ህዝብ ሊጨፈጨፍ የገባውን የሆነ የኦነግ ኦዴድ መከላከያ ሰራዊት መውጫና መግቢያ መንገዶችን በአስቸኳይ በመዝጋት የገባውን ወራሪ ኃይል መመከት አለበት። የገባው ወራሪ ኃይል የህግ ማስከበር ዘመቻ በሚል የብልጣብልጥ አካሄድ ህዝባችንን እየጨፈጨፈ ይገኛል። የፍኖተ ሰላም ተማሪዎች በደንበጫ ህዝብ ላይ የተቃጣውን ጥቃት ለመቃወም አደባባይ ወጥተዋል። ከደንበጫ እስከ ፍኖተ ሰላምም ትኩረት እየተደረገ ይገኛል። ይህንን ሰው በላ ስርዓት መላው አማራ በተቀናጀ መልኩ በአንድ ላይ በመነሳት እንድንገረሰሰውም የሚል ወጣቱ ጥሪ አቅርበዋል። በወቅታዊ ሁኔታ ከአማራ ህዝባዊ ኮሚቴ አስቸኳይ መግለጫ ተሰጠ። መላው አማራ ህዝብ ወንድ ሴት ጨርቄን ማጨን ሳትል በደምህ አባለው የአባቶች በውስጥ በነገሰው ጀግንነት ላይ በደፍረት የዘመተብን ጥላት ደባቅ ለመምታት ዛሬ ታጥቀውጣ። ችግር ስርዓት ወለድና ተቋማዊ ሆኖ የችግር ህልውና ለጥላት ተላላኪ በሆኑ አማራንን ባይ መሪዎች እስከዛሬ ድረስ እንደቀጠለ ይገኛል። በሌላ መልኩ የአማራ ህዝብ ችግሩ በልቶ ተረድቶ በችግሩ አጽናፍ ልክ ለመመከት ከመታሰር ይልቅ ከስርዓቱ እየተቀዳ በመሪዎች የሚወረድበት የመከራ ዶፍ ሀገር እንድትቀጥል በሚል ምናባዊ ተስፋ ለመሪም ካለው ጥንታዊና ክብር የመስት ማብራይ ሲስ ዛሬ ለደረሰበት የልማ አደጋ ትልቅ ምክንያት ሆኗል። ላለፉት 30 አመታት የወረደበትን የመፈናቀል ስደት፣ ራብና ሞት፣ ቁሳዊና መንፈሳዊ ጸጋዎቹ ጥፋትና ውድመት ከቤት እምነት ጥፋት አሁን እስካለበት የሞጣተና የመግባት አለመቻል ሰቆቃ የሰዳረገው ለመሪና ለሀገር መንግስት ካለው የዳበረ ክብሮስ ስለሆነ ከዚህ ሰቶ ተመሮ አሁንም ሀገር መንግስቱን ለማናድና እንዲሁም አገዛዙን ከገነ ግብራበሮቹ ካራቂ ባስጥቶ ጥንታዊት ጠንካራውንና ባለታሪኳን ኢትዮጵያ አሁን ሊያድርግ ይገባዋል። አሁን ያሉት መሪዎች በረሃብ አለንጋ ከመግረፍ በተጨማሪ በየደጁ ሞት ደቅ ነው ቀንና ለሊት የጥይት በረዶ ያዘነው ይገኛል። እነዚህ ቡድኖች እንደመሪ ተቀብለው መቀመጥ የመጥፋት ድምን ከማሳጠር የዘለለ ትርጉም የለውም። እነዚህ መሪዎች አማራ ችግር ማዋቀራዊ መሆኑን በመገንዘብ በማዋቀር ለመቀልበስ የሚቆቋሙትን ተቋማዊ ሲያፈርሱና የተቋሙን መሪዎችም ደስ ሲያፈሱ ኑሯል። አሁንም ይያፈሱ ይገኛል። ይሁሉ የሚያሳየው ትላንት በቃን ወግዱልን መሪ የለንም ብሎ አምኖ ወያኔ በብልጽግና ተወካዮች ላይ ፈጥኖ ካለመነሳት የመነጨ መሆኑን ልንገነዘብ ይገባል። ከዚህ በኋላ ሀገር ወይም ደግሞ ብልጽግና የሚባል መሪም የለም ብለህ መነሳት መውጣት መዝመት የአማራ ህዝባዊ ኮሚቴ የተሰራበትን መዋቅራዊ ሰራሽ ችግር በመቃወም በመዋቅር ለመመለስ ላለፉት ሁለት ዓመታት ዳግም የተፈተነው የማይወድቅ ተቋማት ሲተከል የቆየ ሲሆን አሁናው የህልውና ፈተናን ለመቀልበስ ደግሞ ከወቅታዊ ችግር ባህሪ መልክ ጋር የቀጥታ ከሚያስፈልገው የአማራ ፋኖ አንድነት ምክር ቤት ጋር እንደ ማዕከልና በስሩ ካቀፋቸው አባላቶች ጋር በትጋት በመስራት ላይ ይገኛል። በዞን ደረጃ ለችግሩ ተመሳሳይ አረዳድ እንዲኖር ከመስራት ጀምሮ ሲወጣ ሲወርድ የቆየ ሲሆን አሁንም ጠንክሮ መስራት እንዳለበት በርካታ ስቴቶች እየመነጩ ነው። በመሆኑም አንተ ሊያጣፋ የመጣውን የብልጽግና ሐሳብ አሽከንጥሮ በመጣን አሁን ከበባ ውስጥ ያለውን ውድ ልጅን በርካታ ፋኖችን ማዳን በመሳደል ላይ ላሉት ልጆች ደጀን መሆን የስርዓት ለወጣባቸው ፋኖ መሪዎችም አይፈቸ ልጆች ልዩ ጥበቃ ማድረግ ትልቅነት ነው በማለት የአማራ ህዝባዊ ኮሚቴ መግለጫውን ቋጭቷል። ከወረሞ የተነሳው የወሬድ ልዩ ኃይል አዲስ አበባ ላይ የመከላከያ ዩኒፎርም ተሰጥቶት ጓጽዮንን አልፎ አባይ በራ ገባ። በደጀን ደብረ ማርቆስ በማለፍ በጎጃም አማራ ላይ ጦርነት ለመክፈት ተልኮ የተሰጣቸው የወሬድ ልዩ ኃይሎች በ11 ታታ መኪና ምሽቱን ተገን በማድረግ ወደ አማራ ገብተዋል። ደጀን ቢቸና ሞጣፍኖት ሰላም ደንበጫ አስቸኳይ እርምጃ ለመውሰድ ዝግጅት ያስፈልጋል። ለሜጣመ የሆነ ግ ኃይል ጉዳት ከመድረሱ በፊት መፍትሄ ሊፈለግለት ግድላል። በደብረ ብርሃን ከተማ በየተፈናቃዮች ቁጥር ከ25000 በላይ መድረስ ታወቀ። በቂ መጠለያ ጣቢያ ባለመኖሩ ተፈናቃዮቹ በቀበሌ አዳራሽና ፋብሪካ ውስጥ ይገኛሉ። በተለያየ የጸጥታ ችግሮች ሳቢያ የኖርባቸው ከነበሩ አካባቢዎች ተፈናቅለው በደብረ ብርሃን ከተማ የሚገኙ ተፈናቃዮች የድጋፍ እጥረት እንዳጋጠማቸው ነው ኗሪዎቹ የገለጹት። በከተማው 4000 በላይ ተፈናቃዮች በቋሚነት በተሰሩ መጠለያ ጣቢያዎች የሚገኙ ሲሆን ከ20000 በላይ የሚሆኑ ተፈናቃዮች በቀበሌ አዳራሽና በግለሰብ ፋብሪካዎች ተጠልለው እንደሚገኙ ተገልጿል። በየዕለቱ የተፈናቃዮች ቁጥር መጨመርና መቀነስ የሚታይበት ቢሆንም በአሁኑ ወቅት ከ25000 በላይ ተፈናቃዮች እንደሚገኙ ተመላክቷል። አገዛዙና ግብራበሮቹ በዚህ ጸፍጻፊነታቸው እስከቀጠሉ ድረስ ተፈናቃዮቹ ቀን በቀን እየጨመሩ እንደሚቀጥሉም ሊቃን ገልጸዋል። ወያኔ በርካታ ዙር ማወናበጃዎችን መጠቀሙን ቀጠለ። የመጨረሻ ብሎ ያስቀመጠው መፍትሄ ግን ጦርነት መሆኑ ግልጽ ነው። ወያኔዎች ወደሚሉት ጠሉት ህዝብ የመጡት ሌሎችን አማራጮች አስበው እንደሆነ መገንዘብ ግድላል። አገዛዙ የሰላም ስምምነት ወያኔን የሚያድን መልኩ የጣሰው ሆኖ ቀጥሏል። ወያኔ ወታደራዊ አማራጮችና ብርሃኑ ጁላ ፊት ወልቃይትና ራያን ካልተሰጠን ትጥቅ አንፈታም ሲሉም ተደምጠዋል። አሁንም ኃይላቸውን እያስጠጉ ነው። እንዲያውም ዛሬውኑ ተስማምተናል ብለው ወደ ሰሞኑ በሌሊት የጊዜ አስተዳደር አመራር ያሏቸውን በተዋጊ ሚሊሻ አጅበው ሊልኩ ይችላሉ። ይሁን ሁሉ ምክር የመጨረሻ ያሉት ግን ጦርነት እንደሆነም ግልጽ ነው። የታሪፍ አወጣጥን በተመለከተ በአገዛዙ ከፍተኛ ቅሬታ ቀረበበት። አሁን ባለው ገበያ ባለሀብቱ በአመት እየከሰረ ከዘርፉ እየወጣ እንጂ አትርፎ ለውጥ እያመጣ ባለ ንብረትም እንደሌለ ተረጋግጧል። የወጣው ታሪፍና የተሽከርካሪው ወጪም አይገናኝም። የአገዛዙ ብልሹ አሰራር ተጠናክሮ በመቀጠሉ በርካታ አሽከርካሪዎች ከእጅ ወደ አፍ አቁመው ከስራው ውስጥ ወጥተዋል። አንድ ጎማ ያስዙ ከ7000 እስከ 20000 ብር ሲሆን ዘይት ከ800 እስከ 3800 ብር፣ ፍሪሲዮን ሸራ ከ2000 እስከ 15000 ብር፣ በአጠቃላይ መለዋወጫ ከነበረበት 3 እጥፍ በላይ ጭማሪ አለው። በዚህ ጭማሪ አገዛዝ ታሪፍ ጭማሪ ከዚህ መለዋወጫ ጭማሪ ጋር ሲታይ ኪሳራ ነው። ስራት ታሪፍ ሲሰራ ከነዳጅ ጭማሪ ጋር ብቻ ነው የሚያየው። ባለንብረቱ የሚከስረው በነዳጅ ሳይሆን በመለዋወጫ ነው። ሆኖም ይህ ዘርፍ የነዳጅ ድጎማ ይደረግለታል እንጂ ድጎማው ለማይሰሩ ስምሪት ላይ ለሌሉ እንጂ ስምሪት ላይ ላሉ መኪኖች እጅግ ኪሳራ በመሆኑ በርካታ የተሽከርካሪ ባለንብረቶች ቅሬታቸውን ሲያስተጋቡ ተደምጠዋል። የህዝብ ትራንስፖርትና የመንግስት ሰራተኛው በዋጋ ግሽበቱ ተመሳሳይ ችግር ውስጥ መውደቁንና ከጆዳፍ አቁሞ ለአመፅ በመነሳት ነፃነትን በማወጅና የኑሮ ውድነቱን ማረጋጋት እንደሚገባውም ማሳሰቢያ ተሰጥተዋል። ዜናው በዚያ አበቃ።
ማንኛው ቃል
ወይጉዝ በሚል እንዲያምን እንዲጠራጠር ማለት ነው። የኢትዮጵያ አድርታዎችና የውሸት ጠራጮች ችሎታ እንዳየ ነው ደካማ በመሆኑ ገና አፋቸውን ሲከፍቱ የሚናገሩት ሁሉ ውሸት መሆኑን አብዛኛው ያውቀዋል። ግባቸውን አያሟሉም ይከሽፋሉ ማለት ነው። ጥሬ ስጋ በሊት ህዝባችንም ብላ የበሰለ አውራ የመሰለ ማለቱን ብዙዎች የረሱት ይመስላል። ለሰባኪ ጆሮን አትስጡ በማለት ፈንታ አሳማኝ ውሸትን ቀደዱ ብሎ መምከሩ የከጀል ነው ሊሆን አይችልምና መነሻችን ዋሾቹ በዚህም ስምሪታቸው መደዴ ናቸው ለማለት ነው። በውሸቱ ሜዳም እርስ በርሳቸው አይስማሙም። የኢናፓን ምስረታ እንደ ምሳሌ እንውሰድ። ያበቃለትን ሬሳን ሁሉ ቀስቅሶ ቃልና መድረክ መስጠት የለመደበት አንድ የሬዲዮና ቴሌቪዥን ጣቢያ ሞት ራሱ ሊወስድ የተጠየቀውን ወንጀለኛ አዛውንት ለመድረክ አቅርቦ በሀቅና በኢሕአፓ ላይ ፏል ጨፍር ብሎ ሲፈቅድለት የለፈፈው ውሸት አለ። ድርጅቱ በሻዕቢያ ተመሰረተ ብቻ ሳይሆን በአገራችን የተካሄዱትን አውሮፕላን ጠለፋዎች የጠነሰሰው ይኸው ሻዕቢያ ነው የሚል ቀደም ሲልም ሌሎች ቀባጣሪዎች ታሪክ ብለው ሳያፍሩ የጻፉትና የጮሁትም ሊጠቀስ ይችላል። በድርጅቱ ላይ የሚዘምቱት ውሸታቸውን ያቀነባብሩ እስካሁን አልቻሉም። ሁሉም የኔ ውሸት ካንተ ይሻላል ፉክክር ስለገቡ ዝብርቅቅ ያለ መረጃን ተብዬ በየፊናቸው ሀቅ ብለው ያናፍሳሉ። የውሸት አባት ደርግ ተብዬው አረመኔ ቡድን ለምሳሌ ኢሕአፓ የተመሰረተው በአሜሪካ የስለላ ድርጅትና በአረቦች የቤንዚን ገንዘብ ነው ብሎ ነበር። እንደ ደርግ ከነበረማ ኢሕአፓ ድርቅ አምጥቶ ህዝብን ለረሃብ ዳርጎ ነበር። ከደርግ በፊት ጸረ ኢምፔሪያሊስት ሆኖ የቆየውና አሁንም የሆነው ድርጅት በኢምፔሪያሊዝም ሊቋቋምና ሊደገፍ የሚችል አልነበረም። የውሸት ወራሾች ግን ታሪክ ሲሉ ኢሕአፓ የተመሰረተው በምዕራብ ጀርመንና በአልጄሪያ ነው ሲሉ ደንባራ ምስክርነት ሰጡ። በዚያን ጊዜ ምዕራብ ጀርመንና አልጄሪያ ሰልፋቸው ተጻራሪ እንደነበር ሰው አያውቅም ብለው ነው ማለት ነው። ሞት ሊወስደው እንኳ የተጠየፈው ወንጀለኛ ሽማግሌና ሌሎችም ደግሞ ኢሕአፓን የመሰረተው ሻዕቢያ ነው ሲሉ ድርጅቱ ሲመሰረት ሻዕቢያ የሚባል ድርጅት እንዳልነበር እንኳ ማወቅ ተስኗቸዋል ወይም አውቀው ለማወናበት ተነስተዋል። ኢሕአፓን ማን መሰረተው? ድርጅቱ ሲመሰረት ሻዕቢያ አልተመሰረተ ነበርና ይጎጅ መሰረተው የሚሉ ነጭ ውሸት እየዋሹ ነው። ወያኔና ሻዕቢያ ድልን ስለተጎናጸፉ በርካታ ዜጎች በተሸናፊ መንፈስ ቀቢጠ ተስፋ ሁሉን የኢትዮጵያውያን ትግል የኤርትራ ጽንስ ነው ብለው ለማመን ዝግጁ ሆነዋል። በራስ ላይ የመተማመኑ ጉዳይ ሰጥሟል። የሽንፈት ምልክት ነው እጅ መስጠት። ኢትዮጵያንና ዜጎቿን ዋጋ ማሳጣት። ኢሕአፓ ሲመሰረት ሻዕቢያ ገና አልተቋቋመም። ጀብሃም ቢሆን ከድርጅቱና መስራቾቹ ጋር የነበረው ግንኙነት ይህ ነው የሚባል አልነበረም። ድርጅቱ የተመሰረተው በኢትዮጵያ ተራማጆች በራሳቸው ነው። የኢትዮጵያ ተማሪዎች እንቅስቃሴም በሁሉም ተራማጅ ኢትዮጵያውያን የተመሰረተና የተካሄደ ነበር። የካቲትም እንዲሁ የህዝብ እንቅስቃሴ ነበር እንጂ የትግራይ ትግሪኝ ጠባቦች ክንውን አልነበረም። ወደ ተጨባጭ ዝርዝሩ ስንገባ የኢሕአፓ ታሪክ ዘርዘር ብሎ በሚያውቁት ሲጻፍ በሰፊው የሚቀርብ ይሆናል። በዚያን ወቅት በተማሪዎች እንቅስቃሴ ላይ ጥቃቱ ሲያየል ከተማሪው እንቅስቃሴ በስተጀርባ የተጀመረው የመደራጀት ጥረት እየተጠናከረ ሲመጣና በግንዛቤም ቢሆን ትግሉ የደረሰበት ደረጃ መሪ የፖለቲካ ድርጅትን ይጠይቃል የሚለው ሲታመንበት ድርጅት መመስረት ያስፈልጋል የሚለው ድምዳሜ ላይ ተደረሰ። የድርጅቱ ጥንስስ በመጀመሪያ የሚመለከታቸው ታጋዮች አራት ሲሆኑ ብርሃነ መስቀል ከከርቸሌ ሲለቀቅ የእቅዱ አካል ሆኖ ለቀረበው የአውሮፕላን ጠለፋም ድርጊት ተባባሪ በመሆኑ ሌሎች ቀሪ ሁለት ግለሰቦች ደግሞ በንቃታቸው ሳይሆን በሌላ መመዘኛዎች መሰረት እንዲታቀፉ ተደርጎ ሰባት ሆነው ጠለፋው ከባህር ዳር ወደ ካርቱም በነሐሴ 1961 ዓ.ም ተካሄደ። ሻዕቢያ ያልነበረ ከመሆኑ ሌላ ማንም የውጭ ኃይል ወይም ድርጅት በጠለፋው እጅ አልነበረውም። ዛሬ ኢትዮጵያውያን ምንም በራሳቸው ማድረግ አይችሉም ብለው ለሻዕቢያም ለባዕዳንም የተጎነበሱ ክፍሎች ሁሉን ነገር የሰራው ሻዕቢያ ነው ወዘተ የሚለው ልፈፋ የዋሾች ዝቅጠት ያሳያል እንጂ ከሀቅ ጋር ግንኙነት የለውም። የኢሕአፓ ምስረታ ሂደትም በዚሁ መልክ የቀጠለ ነው። እነ መስፍን ሀብቱ፣ ዘሩ ክሽን፣ ዋለልኝ መኮንን፣ ጸሎተ ሕዝቅያስና ጸጋ የደብተራው ሙሉ በሙሉ የተሳተፉበት ጥረት ሆኖ በተጨማሪ ተስፋ የደበሳይንም ማቀፍና ማሳተፍ ችሏል። በቅርቡ አንድ ቀባጣሪ ግለሰብ ተስፋዬን በተመለከተ ሲያስተራጭ የሞከረው ሐሰት አሳፋሪ ሲሆን፣ ተስፋዬ ከጉባኤው በፊት ወደ አዲስ አበባ ተጉዞና በመሳሽ ጉባኤው አጀንዳ ላይ ከነ ጸጋ የደብተራው ጋር ተወያይቶ ውሳኔያቸውን ሐሳባቸውን ይዞ መጥቶ በመስራቹ ጉባኤ ተሳትፎ በአመራርም ተመርጦ ነበር። ኢህአፓን በምስረታው ደረጃም ውሸት የሚነዙበትና የሚዘምቱበት ቀጥለውም ድርጅቱ ብሔረሰቦችን ይገንጠሉ ብሎ ግንጠላን አስተማረ አቀነቀነ በሚል እጅግ ያለ ክሳቸውም ዛሬም ሲደግሙ ይደመጣሉ። ለሶማሊያ ዚያድ ባሬም ሙሉ ድጋፍን ሰጥቶ የደርግን ጦር ከጀርባ ወርቶና ሻጥሮ አዳክሞ ለሶማሊያ ወረራ ድጋፍ ሰጠ ሲል አረመኔው መንግስቱ የለፈፈውን ዛሬም ሀቅ ብለው ለአዲሱ ትውልድ ሊያሳልፉ የሚሞክሩ ቀይ ሽብርተኞች ብዙ ናቸው። አቆም ግን የአባ ሲናገር ሲያስረዳ ዓመታት አልፈዋል። የሐሰት እድሜ በሀቅ አለው ማለት ያጥራልና በአሁኑ ጊዜ ክሱ ውድቅ መሆኑን እንዲገነጠሉ ተገፋፉ የሚባሉት ራሳቸው እያስረዱ ነው። የኤርትራን መገንጠል ወይም ቅኝ ግዛት ናትና ነጻነት ብለው የጀብሃ አማጽያን በካይሮና ባርካ ሲነሱ ኢህአፓ ሆነ ተራማጁ የተማሪዎች እንቅስቃሴ ገና ብቅ አላሉም ነበር። የነዋቆ ጉቱ የባሌም ዓመት ከድርጅቱ ምስረታ በፊት የተከሰተ ነው። ኢህአፓ ለሶማሊያ ቢያድርና ደጋፊ ቢሆን ኖሮማ ሲሶ የሀገር መሬት ለሶማሊያ ግዛት ነው ብሎ እንደ ወያኔ ቢፈርም ኖሮ ብሎ ማስተላሰሉ ጠቃሚ ነው። የአገርን ሉዓላዊነት አሳልፎ አልሰጥ በማለቱ ብዙ ጉዳት እንደደረሰበትና በአንጻሩ ወያኔ 3000 ክላሽን እንደተለገሰውና ዲፕሎማቲክ ፓስፖርትና ለአረብ አገሮች ድጋፍ የሚሆነውን ደብዳቤ እንደተጻፈለት የድርጅቱ መሪ የነበረው ግለሰብ በቅርቡ ለገበያ ባቀረበው መጽሐፍ መስክሯል። ደርግ ያሰራጨው ክስ ህዝብን በድርጅቱ ላይ ለማነሳሳትና ድርጅቱንም ለማጥቃት መሆኑ ለማንም ምስጢር አልነበረም። የሚያሳዝነው ግን ብዙ ዜጋ ሊወናበድና ሊደናገር መቻሉ ነው። የኤርትራ ግንባር መሪዎችን ድርጅቱ ሲያገኛቸው ልዩነቱ እና ጠቡ ቀኝ ግዛት ነን የሚለውን አልቀበል በማለቱና ወያኔ ግን ይህን ሀቅ ብሎ በማዋጡ ነው። ማቹ መለስ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ከሶስት መቶ ገጽ ያላነሰ ሐሰት የጻፈውን ያስታውሷል። በቅርቡ ኢሳያስ አፈወርቂም ወያኔ ሽግግር የሚለውን አገር አጥፊ ሂደት ሲተች ኢህአፓ የኤርትራን መገንጠል ወይም ነጻ መሆን ሲቃወም መቆየቱን አቅርቧል። ባለቤቱ ያወቀ ቡዳ ነው ይላል የሀገራችን ሰው። እስከ መገንጠል የሚለውን መብት ማወቅ በመርህ ደረጃ ምን ማለት እንደሆነና ይዘቱንም መረዳት ያቃታቸው ተገንጠሉ ብሎ ኢህአፓ ቀሰቀሰ ያሉት ከሐቁ የተጣላና ያለማወቅ ምስክር መሆኑን መገንዘብ ይገባል። የቀይ ሽብር ዘመቻ ሲነሳ ኢህአፓ ቀድሞ ደርግ ላይ ተኩሶ ቆሰቆሰው የሚሉ ስለምን እንደሚናገሩ የማያውቁ አሊያ ወንጀላቸውን ሊደብቁ የሚጥሩ ደርጎች መሆናቸውን ደጋግመን ያጋለጥነው ነው። በዚህ ሂደት ሆነ በነፃ እርምጃና ቤት ለቤት ፍተሻ ወዘተ ደግሞ መኢሶን የተባለው ድርጅት ሚና ምን እንደነበር ዜጎች ሁሉ የሚያውቁት ነው። ኢህአፓና መኢሶን የተጋጩት ኢህአፓ የመሬት አዋጁን በመቃወሙ ነበር የሚለው ያፈጠጠ ውሸት ነው። እንዲያውም ይህን አዋጅ በመደገፍ በአዲስ አበባ በተደረገው የተራማጆች ሰልፍ መገኘት ያልነበረባቸውና ሩቅ የነበሩ የድርጅቱ አባሎች ተገኝተዋል። በሁለቱ ድርጅቶች መካከል የነበረው ጠብ ደርግን መደገፍ ወይስ መቃወም በሚለው አብይ ጉዳይ እየተነሳ ነው። ሌላው ሁሉ አማኝ አልባ ወሬና ትርፍ ልፈፋ ነው። ታሪክ ብረዛው ዛሬ ቢስፋፋም ራሳቸው መስማማትና መስመር ያቃታቸው ቡድኖች መለስ ብለው መኢሶንና ኢህአፓ መስማማት ባለመቻላቸው ተጎዱ የሚሉ ቢሆንም ባይሆን ኖሮ ማለቱን ብንከጅልም ሁለቱ ድርጅቶች ሊስማሙና አብረው ሊሰሩ የሚችሉበት ሁኔታ አልነበረም። ኢህአፓ ደርግን ጨቋኝ፣ የህዝብን ድል ቀማኛና ፋሽስት ብሎ ሲያወድ፣ መኢሶን ደግሞ በህዝብ ድጋፍ አቋም በስልጣን ሊያጅበው የወሰነ ነበር። ሁለቱም የመሰላቸውና ያመኑበትን አቋም መያዛቸው መብታቸው ቢሆንም በፖለቲካው ትግል ሂደት ብዙሃኑ ደግሞ ዘማቾችን ጨምሮ ኢህአፓን መደገፋቸው የሚካድ አልሆነምና መኮንኖቹ ስልጣናቸውን ለመጠበቅ ወደ አፈና ሲያመሩ መኢሶን በማጀብና አልፎም ግንባር ቀደም ሆኖ በህዝብ ድርጅት ጽህፈት ቤት በተባለው እና በሌሎች ተቋማት አማካኝነት ወንጀል ፈጽሟል። ዛሬ ጥፋቱን በሰለባው በኢሃፓ ላይ ለመጫን ጥረት አለ። መይሶን በቀበሌና ከፍተኛ አማካኝነት የፈጸመው ግድያና ወንጀልን በተመለከተ ክርክር የማያሻው ህዝብ ሁሉ የሚያውቀው ጉዳይ ነው። ጊዜ አልፏል በሚል አዲስ ታሪክ ለመጻፍ የሚደረገው ጥረት ከንቱ ነው ማለት ነው። ያለፈውን ወደ ጎን ብንተውና ኢሃፓ መይሶንም ሆነ ሌሎች ጋር ባለው ዋና ጠላት ደግም ሆነ ወያኔ ላይ ለመረባረብ በሚል በግንባር ሲሰለፍም ሐቁን በግርግር ለመሻር የሚደረገው ጥረት በዝምታ ሊያልፈው የሚችል አይደለም። ምን ነው ተፋስተናል ማለቱ ይህን ያህል ከበደ? ሁለቱ ድርጅቶች ሊስማሙ የሚችሉበት መድረክ አልነበር። ዛሬ ጸረ ወያኔ ድርጅቶችና ተለጣፊዎች ሊተቃቀፉ ይችላሉ። ከዚህ ቀደም ታሪክን በተመለከተ ትችት ባቀርብ እኛ ብቻ እንጂ ማንም ሊጽፍ አይችልም አይገባውም ተባለ ብለው ያማረሩ ነበሩ። መልክቴ አልገባቸውም ሆኖ እንጂ ሌላ ነበር። ማን ያውራ የነበረ በሚለው መንፈስ ታሪክን ከመጣፍ በፊት ታሪክን ማወቁ ይቅደም የሚል ነበረ። ሀቅ ጫማዋን ገና ሳታጠልቅ ውሸት ዓለምን ይዞራል ተብሏል። በአሁኑ ጊዜ በወያኔ ቀጥተኛና የእጅ አዙር ድጋፍ በዓመት ቢያንስ 4 ጸረ ኢሃፓ መጻሕፍት አዋቂና ተራኪ ነን በሚሉ በኢትዮጵያ ይታተሙና ይሰራጫሉ። መሰል መጻሕፍትም በዝግጅት ላይ እንዳሉ ሚስጥር አይደለም። ትግልና ሕዝብን የከዱና ለወያኔ ያደሩ ቅጥረኞችና ሰርጎ ገቦች መሆናቸው የተጋለጠ ደግሞ በየጊዜው ቃለ መጠይቅ ለወያኔ መገናኛ ብዙሃን እየሰጡ ኢሃፓ ላይ ሐሰትን ያሰራጫሉ። አዲሱን ትውልድም ለማደናገር ይጥራሉ። ወያኔ አዳናቂ ድረገጾችና መስተዳደሪያ መድረኮችም ግዴታቸውን እየተወጡ ናቸው። በቅርቡ ማንም በዚያ ደረጃ የማያውቀው ግለሰብ የድርጅቱ ማዕከላዊ ኮሚቴ አባል ነበርኩ በሚል ወያኔን የሚያስደስት ትረካ አቅርቧል። የሚያምኑት አይጠፉም። ኢሃፓ ግን ለዚህ ሁሉ ቅጥፈት ምላሽ መስጠቱ ራሱ ሌላ ሥራ እየሆነ ነው። ዝምታ ደግሞ መቀበል የሚመስላቸው በመኖራቸው አልፎ አልፎ ውሸትን ማሸማቀቅ ግዴታችን ሆኖ ቀጥሏል። ድርጅት ከውስጡና ከውጭ ችግርና ቀውስ ያጋጥመዋል ብሎ መገመት መጠበቅ አስፈላጊ ነው። ድርጅት ተአምራዊ ስብስብ ሳይሆን ግለሰቦች የሚደራጁበት ነውና የህብረተሰቡን ቅራኔዎች ነጠብራቅ ነው። የሚጎትተውና የሚያዳክመው ክስተት ብቅ ይልበትና ይፈታተነዋል። በየጊዜው በድርጅቶች ላይ ከፋፋይ ከሃዲዎችና አንጃዎች መከሰታቸው የሚያስደነግጥ ሊሆን አይገባው። በተጨባጭ በኢሃፓ ታሪክ አንጃዎች በየጊዜው ተከስተዋል። ለምን የሚለውን በተመለከተ የተሰራጨው ማሰብ ብዙ ነው። ኢሃፓ ሲመሰረት የጉባኤው ተሳታፊዎች ተመክሮና ብስለት ገና ነበርና የድርጅት ዋና ጸሐፊ የሚለውን ያውም የስልጣን ገደቡ ባልተገለጸበት ሁኔታ መቀበሉ የሚያስከትለውን ችግር በቅጡ ባለመረዳት ወይም ባለመገንዘብ ቦታውን አጥብቆ ይፈልግ ለነበረው ለብርሃነ መስቀል ተለቀቀለ። እሱም ይህን የኃላፊነት ቦታ በስታሊናዊ እይታና ግምት በመውሰዱ ተመድቦ በነበረበት በኢሃፓ ውስጥ በማናለብኝነት ጓዶችን መበደሉና ዴሞክራሲያዊ አሰራርን መጣሱ በአባላት ተጋልጦ የድርጅቱ መሪዎች ከቦታው ማንሳት ብቻ ሳይሆን በኢሃፓ ባለብዙ ስልጣን ሊቀመንበርም ሆነ ዋና ጸሐፊ እንዳይኖር ወስነው እስከዛሬም ይህን ቦታ የሚፈልጉትን ድርጅቱ እያገዳቸው በጋራ አመራር አሰራር ቀጥሎ ይገኛል። ይህም ኢሃፓን ከሌሎች ድርጅቶች ይለየዋል። በተጨባጭ የድርጅቱ አንድና ብቸኛ ሊቀመንበር የለም። ሊያፈርሱት ሊያጠቁት የሚፈልጉ ክፍሎች አንድ ፈላጭ ቆራጭ መሪ ሊሰይሙለት ቢፈልጉም የጋራ አመራር ነው ኢሃፓ መርህና ልምድ። በኢሃፓ አንጃ ሆነው የተከሰሱ ግለሰቦች ከደረደሩት አያሌ ምክንያት ባሻገር ሁሉ ሐቁ አንጃው በምስጢር ከደርግ ጋር ያደረገውን ግንኙነትና ሴራ ደግሞ ድርጅቱ የደረሰበትና ባጭር የቀጨው ጉዳይ ነው። አንድ ሙሉ መጽሐፍ አንደኛውን አንጃ ስም ለማደስ ተጽፎ ወያኔ በሰፊው ቢያሰራጨውም የዚህንም ግለሰብ አሉታዊ ሚና ድርጅቱ ዘርዝሮ የሚያውቀው ነው። ወደ አንጃነት ሁሉም ያመሩ በአምባገነንነት ወይም ፍጹም ሊቀመንበርነት ሊሰየሙ ሲፈልጉና አሊያም ከስልጣን ሊቀራመቱ ሲሉ አባላት እምቢኝ ስላሏቸው ነው። የነብራነ መስቀል አንጃ ለደርግ እጅ ሰጥተንና ተስማምተን እንታገል ቢልም በስተጀርባ የነበረው ችግር የብራነ መስቀል ፍጹም ፍልጻን ፈላጊነት መደናቀፉ ነበር። ከዚያስ ከዚህ በመሃል የተከሰቱት የተለየ ማጠየቂያ ነበራቸው ሲሆን የመጨረሻዎቹ ደግሞ ልክ እንደመጀመሪያዎቹ ፍልጻን ለያዘው ኃይል እንንበርከክ ከመላታቸው ሌላ መሪያችን ያሉት ደግሞ ፈራተን ኮል ከመሸረጉት መሪ ለመሆን ችሎታና ብቃቱ ያነተው ቢሆንም የምለው ሁሉ ይፈጸም ህግውን ብሎ ሲወጣ አባላት ወገድ ስላሉት በውድቅ ፈጥቶ ድርጅቱን ራሱን ለማውደም እስካሁን የሚዳከር ነው። ግለሰቦች የፍልጻን ጥን ለምን ኖራቸው ማለት አይቻልም። የድርጅት አባል ቢባሉ በስነ ምግባርም መጥቀጣቸው ሊጠበቅ የሚችልም ነው። ያፋ ደግሞ እንደ ተከዜ በክረምት ግመል በሬውን ሆነ እንጨቱን ሁሉ ማግበስበሱ አልቀረም። ስንቶቹ ካሪዎች ያኔ በጥንቱ አባል ነበር ይሉን የለ? ድርጅት ግን ህግና ደንብ እስካለውና ይህን የሚያስከብሩ ንቁ አባላት እስካሉ ድረስ ማንኛውንም የአንጃ ክስተት ከፍተኛ ጉዳት ቢያደርስም ተቋቁሞ ሊያስቸንፈው እንደሚችል የሀፋ ተመክሮ ያሳየ መሆኑ ግልጽ ነው። ባንጃ አያያዝና ቅራኔ አፈታት ድርጅቱ ድክመት አላሳየም፣ ስህተት አልፈጸመም ማለት ከቶ የሚቻል ባይሆንም በተቻለው መጠን በልዩነት አቋሞች ላይ አባላት እንዲወያዩና እንዲወስኑ አድርጓል። በድርጅቱ መርህ መሰረት ደግሞ የድርጅቱ ውሳኔ የብዙሃኑ ነበርና ነውናም ጥቂት የስልጣን ቀመኞችና ጀሌዎቻቸው ፍላጎት የድርጅቱ አቋም ሊሆን አልቻለም አይሆንምም። ያንጃ መሪዎችን ስህተትና ወንጀልም ሸፋፍ ነው ቀለም ቀባብተው ሊያቀርቡ የጣሩትና የሚጥሩት መጽሐፍ የጣፉትና በወያኔም አጃ የተባሉት ሁሉ ውጤታቸው ዜሮ ነው። ምስክር ያለውን ማንም በሙግት አያቸንፈውምና ያፋ ደግሞ ምስክሩ ህዝብ ነው፣ ታሪክ ነው፣ ሐቁ ነው። በየካቲት 66 አብዮት ሲፈነዳ የነበረን ተጨባጭ ሁኔታ ማጠን ተገቢ ነው። የግንዛቤ ከተገኘ የተከሰቱት ችግሮችና ቅራኔዎች ማጠየቂያዎቹን መረዳት ይቻላል። በጭፍኑ ግን ለአገርና ለወገን የታገለና የተሰዋን ትውልድ ማውገዙ የከንቱነት ምልክት እንጂ እውቀት ንቃት አይደለም። ትግልም መስዋዕትነትን ጠያቂ እንደመሆኑ መጠን የድርጅት አባላት ትግሉ በጠየቀው ቆራጥነት ታግለው ሲሰዉ ተጨረሱ አስጨረሷቸው ማለቱም እንዲሁ ድንቆርና ነው። መስዋዕት ሳይከፈልም መች ትግል ይሳካል? በቅርቡ በዓለም አቀፍ ደረጃ እያየናቸው ያሉ ህዝባዊ አመጾች ከባድ መስዋዕትነትን እየጠየቁ አይደል? ሌላ መንገድ አለ ለለውጥ ፈላጊዎች? ከዚህ ባሻገር ግን ማንኛውም ድርጅት በትግል እስከተሰማራ ድረስ ስህተት መፈጸሙ አይቀሬ ነው። ስህተቱን ላለመድገምና ላለማብዛት ነው የሚጠበቅበት። ያፓም ስህተቶችን የረሳ ሳይሆን ይህን በተመለከተም ያኔ ገና በ1972 ዓ.ም ግለሱን ያደረገ ነውና ባልሰራውና ባልፈጸመው ሊወቀስ የሚችል አይደለም። ፋሽስቱን ደርግ በመታገሉም አጠፋው እንዲል ባይጠበቅ መልካም ይሆናል። ዛሬም ወያኔን ባለው አቅም ሁሉ ይታገላል። ለሰማዕት የገባው ቃል ትግሉን እስከ ድል መቀጠል ነው። የወያኔ አገዛዝም ከውድቀቱ እየተፋጠጠ መሆኑን ራሱ ወያኔ ያውቀዋል። ይህን ውድቀት እውን ለማድረግ ደግሞ ድርጅቱ ትግሉን መስዋዕትነትን እየከፈለ ይቀጥላል። የነጸጋይና ሌሎች ጓዶች ሁሉ መስዋዕትነት መልእክቱ ይህ ነው። ስለዚህም እንጻፍ ካል አቅን እንጻፍ ከተባለ ከመጻፉ በፊት ሐቁን እንወቀው ማለቱ ተገቢ ይሆናል። ያፋ የጋራ የአባላቱን ሁሉ ተመክሮና ትረካ መሰረት አድርጎ አልጻፈምና ላወቅን ባዮች ወንጀለኛ ነፍሰ ገዳዮች ሳይቀር በር ከፍቷል። ተጠያቂ ነው። ድክመቱ ሁላችንን ይመለከታል። እርምት ሊደረግ ጥረት እየተካሄደም ነው። በያፋ የነበሩትም ሆኑ ዛሬ የቀጠሉት ሁሉ ይስማሙበታል የምንለው አንዱ ዋነኛ ሀቅ መቼም ቢሆን መች ድርጅቱ የአገር ሉዓላዊነትን ለማንም አሳልፎ እንዳልሰጠ ነው። ቢሰጥ ኖሮ ትናንትም ዛሬ ተጠቃሚ ሆኖ ለኢትዮጵያ አለኝታ ሳይሆን መርገምና ማፈሪያ ሆኖ በተገኘ ነበር። ይህ አለመሆኑ የአባላቱ ክብርና ቀስት ነው። ታሪክ በሚገባ ሲጤንና ሲመረመር ያፓ ለኢትዮጵያ አለኝታ ሆኖ በመቆሙና ጸንቶ በመቆሙ መከራን እንደተቀበለ ያረጋግጣል። ስንቶቹ ከፕሮፌሰር አስራት ውጭ ለወያኔ አድረውና ተሽጠው ኢትዮጵያን ለቅርጫት ያቀርቡና ሽንፍን ላይ ደርሰን ይሆን ብለው ሲቋምጡ የያፓ ጀግኖች ግን በወያኔ እየተረሸኑ ነበር። ማን ማን እንደሆነ ከዚህ ሌላ ማስረጃ አያስፈልግም። እነ ጋይምና ሌሎቹን ሲሰውና ደብዛቸው ሲጠፋ ዛሬ ድርጅቱ ላይ የሚጮሁት ከወያኔ ጎን ተሰልፈው አልነበረም? ባዕዳን ወያኔና ሻቢያ በድርጅቱ ላይ ተረባርበዋል። ማን ደገንና አጋር ሆነለት? ማንስ ያዘውና መቶት በራቸው ሊል ቸኮለ? ያፓ ወያኔን ሊወጋ ሊታገል ሲጥርስ ከአሜሪካ እንግሊዝ ጋር ሆኖ ማን ሊያጠቃው ተነሳ? እነማንስ ዩጋንዳን የደቡብ ሱዳንን አማጽያን አስፈራሩ? ኢአግስ ሲመሰረት ማን ሊያፈርሰው ጣረ? ማን ያገዘው ረዳው? እነማንስ ከባድ ሻጥርና ጥቃት አካሄዱበት? በዚህ መንፈስ ብዙ ማለት እንችላለን። ይህ የቅርቡን በሚመለከት ነው። ቀደም ያለውን ደግሞ አወቅን ብለው ብዕር ያነሱት የሚያውቁት ብናኝ ሆኖ በመገኘቱ ጎበዝ እባካችሁ አደብ እንግዛ። አላውቅም ማለት እኮ አያስገድልም ማለት ተገደናለን። እግረ መንገዳችንንም ከዋናው ትግላችን ጎን ታሪክን ላለማስበረዝ እየታገልን ነው። በኢሕአፓ ሰንደቅ ስር ታግለው ለተሰዉትና እየታገሉም ላሉት ያለን ግዳጅ ነው። ፈልግ ነኝ የሚል ኮርቶ የሚያኮራ ልቤን አቆሰለው የነበርን ጫጫታ። ታሪክ ቅርስ ነው። ያለፈውን በመጻፍ ወይም በመቁራራት ለማስታወስ ብቻ ሳይሆን ለብሩህና የተሻለ ነገን እውን ለማድረግ ለሚደረገው ትግል መሳሪያ ነው። አሊያማ ትኩሱ ሬሳ ደረቁን አስረሳ አይነት ይሆንና አጼን ሞገሳ ውድቁን ፋሽስት መናፈቅና ሊወገር የሚገባው ዘረኛና ነፍሰ ገዳይ ሲሞት ደረት ደለቃ ሊከተል ይችላል። ከወያኔ ጋር ተጣምሮ የመጣና የህዝብን ትግል የጎዳው አንዱ ክስተት ወይም ጽንሰ ሐሳብ ስልጡን ፖለቲካ የሚባለው ነው። ይህ አምሮ መታገልን የሚተች አቋም በለሆሳስና በጩኸትም ሊያሰፍን የጣረው ፍርሃትን፣ ለጠላት መድፈስፈስን፣ በባዕድ መተማመንን፣ እጅ መስጠትንና በአጠቃላይ ቀቢጸ ተስፋን ብልጠት ብልህነት አስመስሎ ማቅረቡ ነው። ወያኔ ስልጡን ፖለቲካን አፍቅሮ ቢገኝ የሚያስገርም አይደለም። ትግል አልበገር ያለውን የገዢዎች ምሽግ እናፈርሳለን የሚል መንፈስን ያቀፈና ሁሉም ጭራቆች ይወገዳሉ ባይ ሊሆን ሲገባው የሚቻል ፖለቲካ ገና ሳይነሳ ራሱን የወሰነና ያሽመደመደ ስልጡን ተብሎ በመቅረቡ ትግላችንን ጎድቷል። ጣሊያን ኢትዮጵያን ሲወር ብዙ ነጮች በጦርና ጋሻ በምንሽር ደረጃ ታጥቀው የተሰለፉት አርበኞች ላይ ሞኞች ብለው እንደተሳለቁት ሁሉ ማለት ነው። ዛሬም ሆነ ዘገየ ተፈለገም ተጠላም ግን የድል አብሳሪ ትግል ወያኔን በኃይል ባመጽ የሚያጠቃና እግረ መንገዱንም ስልጡን መሆን ሳይሆን ቆራጥነትና መስዋዕትነትን የሚጠይቅ መሆኑ አይቀሬ ነው። ጨዋነትና ባርነትን መቻል ተወራራሽ አይደሉም።
በአሁኑ ጊዜ በተለይም ከወያኔ ጋር የተደላደለ ኑሮና ይዞታ ያላቸው ክፍሎች ያለውን ትውልድ በመተቸትና በማውገዙ ላይ ማተኮራቸው ይደመጣል። ሰው ሁሉ ደሃው ከበርቴው የራሱን ኑሮ ለማሻሻል ነው የሚሯሯጠው። ለሀገር ደግ ቢመኝም ጊዜ የለውም ይሉናል። ለራሳቸው መፋዘዝ ህዝብን ተጠያቂ ሊያደርጉ ይጥራሉ ማለት ይቻላል። እንደ ድሮው አይደለም ሰውም ሁኔታውም የሚል ማሳሰቢያም ሲሰጠን ቆይቷል። ይህን በተመለከተ ታሪክን እናንሳካል። ያኔው የተማሪ እንቅስቃሴ በመጀመሪያ የብዙሃን እንቅስቃሴ አልነበረም። የተወሰኑ ጽኑ መሪዎችና ታጋዮች ናቸው እንቅስቃሴውን ሊያጠናክሩትና ተደማጭነት ተቀባይነት ሊያሰጡት የቻሉት። ግንባር ቀደም የነበሩት 9 የተማሪው እንቅስቃሴ መሪዎች ኃይሉ ገብረ ዮሐንስ ገመራው፣ ብርሃነ መስቀል ረዳ፣ ዘሩ ክሽን፣ ሚካኤል አበበና ሌሎች ከዩኒቨርሲቲ ሲባረሩ እነሱ ካልተመለሱ ትምህርት አንገባም የሚል ተቃውሞ ተማሪው አላሰማም። በቀጣዩም ሰልፍ ሲደረግና ዩኒቨርሲቲውም ሲዘጋ ትምህርት ለመቀጠርና ከተቃውሞ ለመራቅ የጣሩ ጥቂቶች አልነበሩም። ያ የጥቂቶች የቆራጦች እንቅስቃሴም በጊዜ ሂደት ብዙዎችን ሊያሰባስብና ሊያፍችሏል። አንዳንዶች ያኔ ወጣቶችን የባዕድ ርዕዮት ተከታይ አድርገው መፈረጅ ሊያወግዙ ብዙ ጥረዋል። በአንጻሩ ግን ሊበራሊዝም ወይም ካፒታሊዝምን እናፈቅራለን ሲሉ ይህ ርዕዮት በዋልድባ እንዳልተፈለሰፈ የምናውቅ አይመስላቸውም። ዛሬ የፈረደበትን ዋለልኝ ኢትዮጵያዊነቱን ሊቀሙት አገር ብሎ አፍቅሮና ቆርጦ የሞተላትን አገር ከዳ ሊሉ የሚከጅሉት ሁሉ ጥያቄው እናንተስ ያኔ የት ነበራችሁ ቢባሉ የሚያኮራ መልስ የሚሰጡ አለመሆናቸውን የምናውቀው ነው። ወደ ቁም ነገሩ ለመመለስ ግን ዛሬም ወጣቱ ትውልድ አርአያ የሚሆነውና የሚያስታግለው ካለ ለአገሩና ለወገኑ የሚታገልና የሚሰዋ መሆኑን በየጊዜው አሳይቷል። የሚያሳዝነው ትግሉን እንመራለን የሚሉት ብቁ አታጋይ ሊሆኑ አለመቻላቸው ነው። የታገለውን ትውልድ ታሪክ የሚከልሱና የሚያቆሽሹ መብዛታቸው ነው ብንል ስህተት አይሆንም። ትግል ከተባለ ብዙሃኑ ሆ ብለው በሰልፍ አይገኙም። ብዙ ጥረትን ይጠይቃል። ሰውን ማደራጀት፣ ማሰባሰብ። ያ ግዙፍ ሊሆን የቻለው የተማሪዎች የወጣቶች እንቅስቃሴ በመጀመሪያ ሰሞኑ የጥቂቶች እንቅስቃሴ ነበር። ከታጋዩ ዝምተኛውና ተቃዋሚውም ይበዛ ነበር። ዩኒቨርሲቲው አስተዳደር ለአሜሪካ ያደሩና የተደራጀውንም ሊያፈርሱ አምረው የታገሉ ነበሩ። እዚህ ላይ ነው የጽናትና የመደራጀት ጉዳይ ብቅ የሚለው። ጽናት በመኖሩም የመደራጀትን ተግባር በቀላሉ ስላልተያዘ ትግሉ የሚጠይቀውን ዋጋ ሊከፍሉ ዝግጁ የሆኑ ወጣቶች በመኖራቸውም እንቅስቃሴው ሊስፋፋምና ሊጠናከር ቻለ። ዛሬም አርአያ የሚሆኑ መሪዎችና ድርጅቶች ከተገኙ ወጣቱ እናት አገሩን ሊታደግ እና ሊሰዋላት ዝግጁ መሆኑ የሚያጠራጥር አይደለም። ወያኔ አዲስ አበባ ሲገባም ግንጠላን ሲያጅብም በ1997 ዓ.ም ምርጫም እና ከዚያም በኋላ ወጣቱ ቁርጠኝነቱን አሳይቷል። በጸረ ወያኔ ትግል ተጋግሏል። ሸብረክ ያለው ወጣቱ ሳይሆን የተቃዋሚ ድርጅት መሪዎች ነን ያሉት ግለሰቦች ናቸው። በአሁኑ ጊዜ ድርጅት ከቶም አያስፈልግ የሚሉና በዚያው አፋቸው ደግሞ የትግሉ መሪ ሊሆኑ ሲከጅሉ የሚሰሙ እንዳሉ መዘንጋት የለብንም። ህዝብ ትግል ተመክሮ መማር ያቃታቸው ብንል ትክክል ነው። የነበረ ሁሉ ስለነበረው የሚያወሳው ሙሉ በሙሉ ሀቅ ነው ብሎ መደምደም ባይቻልም ቢያንስ በቦታው የተገኘውንና በስማበለው ደረጃ የሰማውን ሀቅ ብሎ የሚያቀርበውን በአንድ ማየት አይቻልም። ያፓን በተመለከተ ሊያጠቁት ፈላጊዎች ጥቂት ስላልሆኑ ታሪኩ ብለው ሲያቀርቡ ብዙዎቹ ስለምን እንደሚጽፉ ማወቅ አይቻልም። ከበሬ ወለደ ባሻገር የሚፈጥሩትም ትረካ ሐሰተኛ ምስክር ጉልበት ይሰብር የሚያሰኝባቸው ነው። የኢህአፓን የፖለቲካ መርሃ ግብር መጀመሪያ ያየው ሳዳም ሁሴን ነው ሲል አንዱ ምሁር በይፋ ከሶ ነበር። አሜሪካን ያሳስብ ካልሆነ ከሀቅ ግንኙነት የለውም። የኢህአፓ የፖለቲካ ፕሮግራም በ1967 ዓ.ም በአማርኛና ሌሎች የአገር ቋንቋዎችና በእንግሊዝኛ ወዘተ የተሰራጨው በቀድሚያ በመላ ኢትዮጵያ ነው። የድርጅቱ መርሃ ግብር በአረቦች ተጻፈ ያለም ሀፍረተ ቢስ ነበር። ከዋሽዋይከር ይቀደዱ ነው ነገሩ። ተነግሮ የማያልቅ ውሸት ተዋሽቷል። ደካማና አላዋቂዎችንም አታሏል። ወያኔም ይጠቅመኝ ብሎ አራግቦታል። መድረክንም ለግሷል። ማማት የለመደ አፍ ሲዶልት ያድራል ብለዋል አዛውንት። ለገበያ የሚያመች ስለሆነም ኢህአፓ ብለው ሶምሶም ማመርገጥ ሳይሆን ላጥ ብለው ሲሮጡ ይሉኝታ የሚባል ልጓም ያዛ ያደርጋቸው። ምስክር የጠፋ ይመስል የማይዋሹት የለም። መሰከርን ምስጢሩን አፈታ ነው እንቆቅልሹን ፈታ ነው ሲሉና ይህንንም ወያኔና ሌሎችን በአታሚነት ሲረዷቸው አይተናል፣ እያየንም ነው። ያችም ጣሊያን እንደበተነው እንደረጨው የባንዳ ፊታውራሪነትና ደጃዝማች አይነት ዶክተር የምትል ከየጉራንጉሩ የምትገኝ ወይም የምትገዛም ታፔላ የተጻፈውን ሀቅነት የምትሰጥናት የምታስመስልናት ተብላ መለጣጠፏም አልቀረም። ከንቱ ልፋት መማር ለመደንቆር እየነገርናቸው እያረጉት ዋዛ ከተለበለበው የተላጠው በዛ እንደተባለ ሁሉ ስንቴ ብነግራቸው እያሉን አልሰማ መወናበድ በዛ በዋሾዎች መንጋ ማለትም ተገደን አለን። የዋሾ አፉ ምላጭ እንበልና የሁሉ ጸረ ኢህአፓ ዘመቻ ትኩረቱ በወጣቱ ወይም በአዲሱ ትውልድ ላይ ነው። እኛና ታላቆቻችንማ ታግለን ኖረነዋልና የድርጅቱን ታሪክ ጠንቅቀን እናውቀዋለን። ወጣቱ ግን 17 ዓመት ፋሽስቶች ሲዋሹበት ከርመው ወያኔ ደግሞ 24 ዓመት ሲቀልድብን አዲስ ጎልማሶችን ያሰት ታሪክ እያበለበለ ጣፋጭ ህሎ ብሎ ሲያጎርስ ሲሞክር ቆይቷል። ኢህአፓ ወያኔን ገና ከናቅፋ ደደቢት ውልደቱ ጊዜ ጀምሮ ነቅቶበት አምሮ የታገለው ነውና ድርጅቱን ለማጥፋት የሁሌም ምኞቱና ፍላጎቱ ነው። በፊትም በቅርብም እውነተ ዴሞክራሲ ሬዲዮን ለማፈን መጣሩ ለዚህ አንድ ምስክር ነው። ኢህአፓን ይፈራል፣ ሊፈራም ይገባል። ወያኔን ሊያጠፋ እንጂ ሊያጥፍና ሊለማመጥ የቆመ ድርጅት ባለመሆኑ። የወያኔ የባዕድ ረዳቶች ደግሞ የኢህአፓን ታሪክ ሳያውቁት ቀርተው አይደለም የሚቀባጥሩት። ኢህአፓ የባዕዳንን ጣልቃ ገብነት አውግዞ የኢትዮጵያ ሉዓላዊነት ይከበር ብሎ ብቻ ሳይሆን በአፍሪካና በዓለም ደረጃም ከጭቆን ህዝቦች ጎን በመቆሙ በጠላትነት ፈርጀውታል። አሜሪካም፣ ምዕራቡም፣ ሶቪየትና ጨፍሮቹ ሁሉ ሰርገው ሊገቡት ሊጎዱት በየጊዜው ሲሞክሩ እንደነበር የምናውቀው ነው። ጥረታቸው በአብዛኛው ቢከሽፍም ሰርገው የገቡ ጥቂቶች እንደነበሩ የሚካድ አይደለም። ሶማሊያም ወያኔም ሻቢያም ሊሰርጉን መሞከራቸው የጠበቅነው ነበርና ከጥቅም ውጭ ማድረጋችንን እነሱም የሚያውቁት ነው። የባዕድ ጋዜጠኞች እነ ወያኔን ሲያሞግሱና ሲደግፉ ኢህአፓን ግን ያጥላሉና ትምክህተኛ አማራ ብለው ሲያወግዙ እንደነበርም የምንረሳው አይደለም። ዳን ኮኔል፣ ጌይል ስሚት፣ ዴቪድ ኦታዌ፣ ፒተር ኒግሊ፣ ፒተር ያንግ፣ አሌክስ ደቫል ወዘተ ሲጽፉ የነበረውን ዝቃጭ ሁሉ ያስታውሷል። የአምነስቲ ኢንተርናሽናሉ ሟቹ ማርቲን ሂል ለዓመታት የገንጣዮች አፈቀላጤ ሆኖ ሲቆይ በወያኔ ደብዛቸው የጠፋውን የኢህአፓ መሪዎችና አባላት ስም ሳያነሳ ሕይወቱ አልፋለች። ታሪክን መቀማትና በመረስ የሕዝብን ህልውናና አገርን ከመቀማት ዘመቻ ጋር የተቆራኘ ነው። በርማ ብቻ አይደለችም ዛሬ ሙስሊም ሮሂንግያ የሚባል ህዝቤ የለም አይደለም ብላ የምትክደው። ቱርክ አርመኖችን አልፈጀውም ሲል ቆይቷል። ሶሪያ ለኩርዶች ዜግነትን ሳይሰጥ ዘመን አልፏል። እስራኤል የምስረታ በዓሌ የምትለው ለፍልስጤሞች የመርገም የሐዘን ቀን አልናክባ ነው። በኤርትራ ታሪክ ተቀምሞ ኢትዮጵያ ቅኝ ገዢ ሆነች። ኦነግም እስከ ዛሬ የቅኝ ገዢን አቋም እሽሩሩ እያለ ድል አልባ ሆኖ ቀርቷል። ወያኔም መገንጠልን አቀንቅኖ አልሆን ሲለው ዘዴ ቀይሮ ብቅ አለ እንጂ ሀቀኛ የትግራይ የጭቆና ታሪክ በሚል ያላወራው ተረት አልነበረም። አርበኞችን ቦታ ለማሳጣት ባንዳዎች የባንዳ ጨዋ የለውምና ለራሳቸው አዲስና ሐሰት የሆነ ታሪክ ይሰጣሉ። ዛሬ በኢህአፓ ይህን አርገን ነበር ይህን ሰርተን ነበር መስራችነን ወዘተ በሚል አንዳንዶች ስደት ለወሬ ያመቻል በተባለው አይነት የሚዋሹትን መስማት ብቻ ይበቃል። አሜሪካ የሚደግፈው ይህ ወጣቶችን የማደናገርና ከሀቀኛው የኢትዮጵያ ታሪክ ጋር የማጣላት ዘመቻ በወሬ ብቻ ወይም በቃል ደረጃ ብቻ ታቅቦ የቆየ ሳይሆን በአፍራሽና አጥፊ እርምጃዎችም የታጀበ ነበር። ደርግን አፍርሶ ወያኔን በቦታው ለመተካት አሜሪካ በጎርባቾቭም እርዳታ በኢትዮጵያ ህልውናና ሉዓላዊነት ላይ የፈጸመችው ወንጀል የቀብ ጊዜ ትውስታ ነው። ወያኔና ሻዕቢያን ብሎም ኦነግን ለመርዳት አሜሪካ ይሁነኝ ብሎ የመረጠው ጸረ ኢትዮጵያ ፖሊሲ ቀደም ብሎ የተጠነሰሰ ለመሆኑ ታሪክን የሚያውቁና በትግል አካባቢ የነበሩ ሁሉ ተችተውታል። ኢትዮጵያ መዳከም አለባት የሚለው አቋም መሰረታዊ የአሜሪካም አቋም ነበር። አንዳንዶች የአሜሪካ ሰርጎ ገቦች እጅ አለበት ብለው በሚጠረጥሩት የኢሃፓ ሰራዊት ብተና ሂደት ሳቢያ የተበተኑት ተመልሰው በድርጅቱ እንዳይሰባሰቡ ማራቅ የሚል እቅድ ተጠንስሶና ለሱዳንም ቀርቦ ብዙዎቹን ወዲያውኑ ወደ አሜሪካ ማጓጓዝ ማስፈር መካሄዱን እናውቃለን። ኢሃፓም ብተናውን ያደረሰበትን ችግርና ቀውስ ተቆጣጥሮ እንደገና ትግሉን ሲቀጥልም በጭልጋ ቋራ ጥቃት ሊያደርስበት በቀጥታ በሲአይ ሻዕቢያና የሱዳን የሚሊቴሪ የስለላ ተቋም የተደራጀና አዳዲስ የቻይና መሳሪያ የታጠቀ ኃይል ኢሃሰን ሊያጠቃ ሞክሮ ድባቅ ተመትቶ ሴራው ከሽፏል። ግቡ የነበረው ኢሃፓ ኢሃሰን አጥፍቶ የነ ደረጀ ደሬታ ኢህዲአ ወይም ኢፒዲኤ ለመትከልና ሻዕቢያ በሚሰጣቸው የጦር እስረኞች ለማጠናከርና ኢፒዲኤንም ሱዳን የተተከለ ሬዲዮ ወደ አገር ለማስገባት ነበር። ሻዕቢያና ሲአይኤ የደርግን ጦር ለነሻዕቢያ በሚያመች ደረጃ ለመከፋፈል ሳይጀመር ያለቀለት መፈንቅለ መንግስት አስሞክረው እንደነበር ሲታወቅ፣ ለዚህ ተባባሪ የሆናቸው አረመኔው ኮሎኔል አንጋፋ የጦር ጀነራሎችን ገድሎ ያደረሰው ጉዳት ታሪክ ገና ዝርዝሩ የተነገረ አይደለም። በመፈንቅሉ ተሳትፈው ወደ አሜሪካ የሮጡ ጀነራሎችም ዝርዝር መረጃና ዘገባ ለአሜሪካ እንጂ ለሚመለከተው ለኢትዮጵያ ሕዝብ አልሰጡም። ይህ ሁሉ ታሪክ አስተማሪና አልፎም አስተንካቂ ሆኖ እያለ ዛሬም አሜሪካን እንደ ወዳጅ መማጸን፣ አሜሪካ ቀጥረኛ ያደረገቻቸውን ታጋይ ብሎ በትከሻ መጫንና አገር ጎጂ መጃጃልን ማቀፍ ሰፍኖ ይታያል። ከታሪክ አንጻርም ማንን መሪ ማንን ጀግና ማንን ታጋይ ብሎ መመዘን እንደሚገባ ያለው ውዥንብር ከታሪክ ብረዛው ጋር የተያያዘ ነው። ባንዳ አርበኛ፣ ገንጣይ ታጋይ፣ ቀይ ሽብርተኛ፣ አገር ወዳድ ጓድ፣ አንጃ አብዮተኛ ሲባል ትውልድ ማን ቢወልድ ማ ቢጠፋውና ቢደናገር የሚያስገርም አይሆንም። 20,000 አባላትን ለወያኔ አስረክቦ በመውጫ ቪዛ ፈቃድ መለስን ተሰናብተው አገር የሚለቁ ማፈሪያ ሊባሉ ሲገባ መሪ ሲባሉ የተዛባ ነገር እንዳለ ግልጽ ነው። ግለሰቦች በታሪክ ያልነበራቸውን ቦታ ሊይዙ ሲጥሩ አዲስ ታሪክ ማሰራጨታቸው የግድ ይሆንባቸዋል። በቅርቡ ያውም ያኮራ ይመስል ያውም በሐሰት የሻዕቢያውን መሪ እናውቀው ነበር አግኝተነው ነበር ብለው መለፈፍ የመረጡትን መታዘብ እንችላለን። አንዳንዶች አንጃ ብለው ሌሎችን ያወግዙና ያጠቋቸው ዛሬ መለስ ብለው ከደሙ ንጹህ ነን አይነት ልክ ነበሩ እነሱ ሲሉ አድምጠን አፍረንባቸዋል። ዘመናዊ ጴጥሮሶች ህዝብን ክደን ለፋሽስት መስገዱና ለሹመት መዋረዱ የማይሆንልን ሆኖ በመታገላችን መቼም ሆን መቼ ማንንም ይቅርታ የምንጠይቅ ባለመሆናችን ደግሞ ለወንጀል ድበቃ ከወያኔ ጎን የቆሙትን ሆነ ታሪክን ከልሰው ሊያወግዙ ለተነሱትም ምላሻችንም የተለወጠ አይደለም። ያ ትውልድ ግን ሊኮራበት የሚገባና ታሪክም መቼም የማትረሳው መሆኑን ማንም ሊሰርዝ አይችልም። መሪ ያልናቸውም ወኔ ቢሶችና የስልጣን ጥመኞች ሳይሆኑ ለህዝብ የተሰዉ አንበገርም ያሉ ያልካዱ ሌሎችን እንዳያጋልጡ መሰዋትን የመረጡ መርዝ ኪኒን የሚውጡ እናቸንፋለን ብለው ሞትን የሚጋፈጡ ነበሩ። የሰው ሰዎች አገር ወዳድና ፍርሃትን ያሸነፉ ያኮሩንና አሁንም የሚያኮሩን ብዙዎች እንደንቅርዳድ ብቅ ያሉት ለግል ስልጣን የባከኑት ጠቋሚና ከሃዲ የሆኑትንም ድርጅቱ ባለው አቅም ታግሏል፣ አስወግዷል። አንጃዎች ያደረሱትን ከፍተኛ ጉዳት ያጤኗል። የድርጅቱ ዋናው መለያው ግን በትግል መሞት ሕይወት ዳግም ትንሣኤ ልደት ብሎ ለዴሞክራሲ ለሕዝብ መብትና ለኢትዮጵያ ሉዓላዊነት መታገሉ ነው። ጓዶቻቸውን ከገደለው ፋሽስትና ዘረኛ ወያኔ ተገልብጠው የሰመሩና የተቃቀፉ እንደነበሩና እንዳሉም ረስተን አንገኝም። ያባ ወደ ራስ መከላከልና የከተማ ተኩስ የተገፋው በገዢዎችና ጭፍሮቻቸው መሆኑን ታሪክ የመዘገበው ነው። የታገለን ትውልድና ያታገለን ድርጅት ማውገዙ ከተፈነና ለአገር መሰዋት ሞኝነት ተብሎ ለስላቅ ከተዳረገ ተቺ ጀግና ትግልን አፍቃሪ አርበኛ ቢጠፋ የሚያስገርም አይሆንም። ልቡ የሸበተን ትውልድ ወያኔም የኢትዮጵያ ጠላቶችም ይፈልጋሉ። ትግል ደግሞ እውን ከተደረገ መራራ ነውና ፈሪ ተለይ እንጂ ፈሪና ደካማው ይምራን የሚባልበት አይደለም። ማንኛውም ትግል ሆነ ክስተት ብቅ ባለበትና በተካሄደበት ሁኔታ ውስጥ ነው መመርመር መገምገም ያለበት። የጀግናው ትውልድም ትግል ዛሬ በኋላ በሚወጣለት አቃቂር የጊዜ ክልል ሳይሆን የተካሄደው ያኔ በ66 እና 70ዎች መጀመሪያ ነው። ርዕዮቱ መፈክሮቹ አደረጃጀቱና ህብእነቱ ወዳጅ ጠላት አፈራረጁ ስምሪቱ ሁሉ የነበረበትን ሁኔታና ጊዜ አጣጥሶና ይዞ መታየት ያለበት ነው። ጸረ ኢምፔሪያሊስት ትግሉ ደግሞ የግድ ነበር። የአሜሪካንን ሰው በላ ስርዓትም አልፈልግም ማለት የሚያስመሰግነው ነው። ዛሬም ቢሆን የህብረተሰቡን መሰረታዊ መብት ስለሚያስከብር ዴሞክራሲያዊና ህዝባዊ ስርዓት ይታገላል እንጂ ከሰው በላ ለሰው በላ ካፒታሊዝም መስዋዕት የሚሆን አይደለም። ሊበራል ካፒታሊዝም ወይም የአሜሪካ ስርዓት በሚል የሚጮሁት ሆኑ ወይም አብዮታዊ ዴሞክራሲ ብለው የሚያሾፉትን አምባገነኖች አልተቀበላቸውም፣ የሚቀበላቸውም አይሆንም። የያኔው እንቅስቃሴ ግራ ክንፍነት ደግሞ የሚመለጥም አልነበር። አሌ ብሎ ወደ ቀኝ ሊያዘም የሚፈልግ ኃይልና እንቅስቃሴ ካለመታየቱ ሌላ ለባዕድ ተገዢ ከሆነው ከአቀባባይ ከበርቴው ሌላ የጥገና ለውጥን ሊያቀነቅን የሚችልም ይህ ነው የሚባል ከበርቴ መደብ አልነበረም። በዓለም አቀፍ ደረጃም የምዕራቡ ጎራ የቅኝ ገዢዎች፣ የአፓርታይድ ደጋፊዎች፣ የጭፍን በዝባዦችና የዘረኞች ሰፈር ነበር። ሳንቶ ዶሚንጎ፣ ኩባ፣ ቪየትናም፣ ላኦስ፣ ካምቦዲያ፣ አንጎላ፣ ሞዛምቢክ፣ ጊኒቢሳው፣ ናሚቢያ፣ አልጄሪያ፣ የመን፣ ሊባኖስ፣ ፍልስጤም፣ ኬንያ፣ ስንቱ ሰቆቃ ተነስቶ ያልቃል። ለህዝብ መታገል ከተባለ ከተራማጅነትና ግራ ክንፍ ከመሆን በመለስ ሌላ አማራጭ አልነበረም። ከዚህ በተያያዘ መነሳትና ጫና ሊሰጠው የሚገባው የአደረጃጀትና የትግልም ስልት ጉዳይ ነው። በዚህ መስክ ብዙ ተመክሮ አለ። የዛሬ ስልጡን ፖለቲከኞች ግን ይህ ተመክሮ ከቁም ነገር ባለመቁጠራቸው የተነሳ የብዙ ዜጋ ህይወት አልፏል። ብዙዎች ለስየልና እስር ተዳርገዋል። ይህ ሁኔታ ካልተቀየረ አሁንም ትግል ለአደጋ መጋለጡ አይቀሬ ነው። ታሪክ ይታወስ ስንል ያለፈውን ለማስታወስ ብቻ ሳይሆን የዛሬና ነገን ትግል አቅጣጫ ለማስያዝም ነው። ኢህአፓ ራሱ ለጥቃት የተጋለጠው በዚህ መስክ ዘረክረክና ላላ ሲል ነው። ማዕከላዊነትና ህዋዊነት ትግሉ የግድ የሚላቸው መርሆች በተገቢው መንገድ በስራ ላይ መዋል ሲያቀታቸው ክሩ እየተፈታ ጉዳት ይከተላል። ጠበቅና ሙያተኛ የሆነ ድርጅት አደረጃጀት መኖሩ አስፈላጊ ሆኖ ሳለ በጥቂት የአመራር አባሎች ዴሞክራሲያዊ ግንባር በሚል አባልና ደጋፊን የሚያደባልቅ አወቃቀር መምጣቱ፣ ህቡዕነት መዳከሙ፣ ሁሉም አካላት ተቋማት የየራሳቸው ስኳድ ማቋቋማቸውና ማወቅ ካለበት በላይ ማወቅ አይገባም የተባለው ዋና መርህ በመሻሩ አንድ ሲያዝ ወይ ሲከዳ ብዙ ጓዶችና መዋቅሮች የሚመቱበት ሁኔታ ተፈጠረ። ይህ አንዱ ገጽታ ሲሆን፣ በሌላ ደረጃ ደግሞ ካለው አገዛዝ ጋር የሚያብሩ ለሹመትም ሆነ ሌላ የአባላቸውን ስም ለጊዜያዊም ወዳጃቸው እየሰጡ ለመጪው እርድ ራሳቸውን ያመቻቻሉ። ያየነው ነው በደርግም በወያኔም ጊዜ። ዓለም ሰለጠነ፣ ፖለቲካም ክፍት ሆነ በሰላምና በግልጽ መታገል እንጂ የምን ህቡነት በሚባልበት በዘመናችን በአሁኑ ጊዜ ደግሞ ያገሩን ተጨባጭ ሁኔታ መርምሮ ተገቢውን ስልትና አደረጃጀት አሰራር መቀየስ ሲገባ ይህ ተብሏልና ማለትም ሰላምን ግልጽነት ተሰብኳልና በረቱን ክፍት አድርገን ለሁሉም ተኩላና ቀበሮ እንተውለት ማለት ጉዳት እያደረሰ ነው። ህጋዊነትን አገኘን የምንታገለው በሰላም ነው ቢባልም ኃይልን ሁሉ አለማጋለጥ የፖለቲካ ሀሁ መሆን ነበረበት። ይህ ግን አልሆነም። የድርጅቶች ገበና በየአደባባዩ ይሰጣል፣ ምስጢራቸው ይዝረከረካል። በድርጅቶች ላይ ከፋፋይና የወያኔ ተገዢ ሆነው የሚነሱት ክፍሎች ምን ያህል ወያኔን እንደጠቀሙት የምናውቀው ነው። የምዕራቡ የፖለቲካ ሁኔታ በኢትዮጵያ የሚሰፍን መስሏቸው ወያኔንም ካለውና ከማይለቀው አውሬነት ነጥለው ሊያዩ የቃጡ ከወያኔ የሚገባቸውን ቅጣት ሲቀበሉ የህዝብንም ትግል በዚያው ጎድተዋል። የኢህአፓ የቀድሞውና የዛሬው ህብኡነት ለየቀል ቢሆንም የድርጅትን አወቃቀር በሚስጥር መያዝ፣ ሁሉንም አመራርና አባላት አለማጋለጥ፣ ለምሳሌ በኢትዮጵያ ያሉ ቀርቶ በውጭም ያሉ የከፍተኛ አመራር ኮሚቴ ሁሉም በአባሎች አለመታወቅ ድርጅቱን ከጥቃት ጠብቆት መቆየቱ የሚታወቅ ነው። በግልጽነት እንታገል ብለው አቋምን የያዙም የዚህን ገደብ ማወቅና መጠንቀቅ ይኖርባቸዋል። በዲሞክራሲ ስር ሊኖር የሚችል ሰፊ ህዝባዊ ፓርቲ ይዘትና አደረጃጀት አምባገነኖች በስልጣን ባሉበት አደገኛ ሁኔታ ሊኖር ሊገኝ ሲታሰብና ሊያዝም የሚችል አለመሆኑን የኢህአፓ ተሞክሮ ያስረዳል። እንጻፍ ካልንማ በሚል አብይ ጉዳዮችን በተመለከተ መጻፉ ግድ ሆኖ የመጣው ያ በሁሉም አባላት ተሳትፎና የጋራ ጥረት የሚጻፈው ታሪክ ለህትመት እስኪበቃ የዋሾች ወረወላ ቡድንና ወያኔ የወጣቱ አንጎል ላይ የእንዶድም የኦሞም አጠባ እንዲያካሂዱ ለማድረግ ነበር። በታሪክ ስም ሀቀኛ ታሪክን ሊያጠፉና እግረ መንገዳቸውንም ወደዱም ጠሉም ወያኔ ሊጠቅሙ የተነሱትን ከነውሸታቸው ማጋለጥና መከላከል የግድ በመሆኑ ነው። ይህን ስናደርግ ያው ቀድሞም እንደተባለው ዶሴን ከፍቶ የመዘገፉ ጊዜ ገና ነውና አሁንም ቢሆን መቆጠብ የግድ ሆኗል። ድርጅቱ ዛሬም በትግል ላይ ያለ ነውና በሚናገረውና በሚያወጣው ምስጢርም አሁንም ሊጎዳ የሚችልበት ሁኔታ አለና እንደ ግለሰቦች ኃላፊነት የጎደለውን የጽሑፍ መፋለል ሊያስተናግድ አይችልም። አንዳንዶቹን ገበና ያውም አለርፍ ያለች ጣት ሲሆኑ ሳይቀር አፍኖ የሚይዘውም ለዚህ ነው። ሌሎችንም በተመለከተ ይህ ተደርጎ ተወስኖ ነበር ማለቱ ጊዜው ገና ሆኖ ያስቸግራል። ባለውና በሚታወቀው ቢሆንም ኢህአፓ ለኢትዮጵያና ለህዝቧ የታገለና የደም ዋጋ የከፈለ አሁንም ቢሆን ለማንም ባዕድ ሳይተግ አገርና ህዝብን ሳይከዳ እየታገለ መቀጠሉን ማንም ጮሌ የሆነ መደዴ ዋሾ ሊሰርዘው የሚችል አይደለም። አሁንም ቢሆን ከወያኔ ጋር እንተቃቀፍ፣ ሰላም በሚል ሰበብ ወያኔን አምረን መታገሉን እንተወው፣ ሁለገብ ትግል ማለት ጊዜው አልፎበታል ከሚሉት ጋር ኢህአፓ የሚግባባ አይደለም። ውሻ ወደ ትፋቱን ድርጅቱ አያውቅም። ጊዜው ያለፈበት ትግል ሳይሆን ጭቆናን ተሸክሞ መኖር ነው። ወያኔና መሰሎቹ እንደሆነ የሌባ አይነ ደረቅ መልሶ ልብ ያደርቅ ናቸው። የወያኔ ውድቀት ደግሞ በምርጫ ድምፅ ሳይሆን በአመፅና ጥይት መሆኑን ለካዱት ሁሉ የተጠናቀቀው የምርጫ ጨዋታም ውጤት አሳይቷቸዋል። የአመፅን ዋናነት በኢትዮጵያ ኢህአፓ የተረዳው ከ43 ዓመት በፊት ነበር። ይህ ነው ታሪክ። እንጻፍ፣ እንናገር፣ እንዘክር ከተባለ የሰማዕትን ደምና መስዋዕትነትም የምናከብረው ከገድላቸው ትሑት ሆነን በመማር ነው።
ይብራራ ነው ሁለቱ የመ Thank you.